ሰሞኑን ያረፉት አንጋፋ ፖለቲከኛ ጸሐፊና የሕግ ሰው አቶ አሰፋ ጣቦ ህይወትና ስራ ይልቁንም በስነ ጽሑፋዊ አስተዋጽኦአቸው ዙሪያ ባለፈው ሳምንት የተጀመረ ውይይት ነው የሚቀጥለው። ዛሬ ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው አመት ለንባብ ለበቃው የአቶ አሰፋ መጽሐፍ ሐሳብ ጠንሳሽ ወጣቱ ደራሲ እንዳለ ጌታ ከበደና ይጠበቅ የነበረ ሌላ መጽሐፋቸው ለህትመት እንዲበቃ ከአቶ አሰፋ ጋር ይመላለስ የነበረው ደራሲና ጋዜጠኛ አቶ ዘነበ ወላ ናቸው። እንግዶቹን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት በተነሳ ነጥብ ይሆናል ለዛሬው የሚጀምረው።
ለጌታ ጽሑፍ ላይ በመንደርደሪያው ጠቅሳለ የማይመጣን ነገር መጠበቅ እንዳልከው እየጠበቃችሁ በርቀት እየጓጓችሁ ሳታገኙት የቀረሰው መሆኑን ከራስነት ጋርም ያገናኘው ይመስላል። እምኖረው አሜሪካ ህልሜ ግን ኢትዮጵያ ነው። በዚያው ስም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ።
አሜሪካ ከመጣሁ 25 ዓመት ቢኖር ያለው አሁን ተችቻለሁ፣ ምግባቸውን በይቻለሁ። ግን ምሳይ ኢትዮጵያ ነው የማየው። ከሚመጡት ነገሮች አንዱ ጨንቻ ነው፣ ገሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት እኔን ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አረንጌ ያየሁት፣ ሌላ ጊዜ ለ2 ዓመት በ1 ዓመት እየሄድኩ ቁጭ ብየታ የነበረው ውድውድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚ በተለይ የሄድኩባቸው የደረስኩባቸው ቦታዎች አንዳንዴ ቁልቅ ብሎ ይመጣሉ። ጨንቻ ገዝፎ ይታያል ወይ?
ጨንቻ ገዝፎ ይታያል ይላል አሰፋ ጫቦ። እንደተፈራው ህይወት አለመኖሩ ጨርሶ የጠፋ አይደለም። ዘነበ አንተን ላምጣህ እዚህ ጋር። አቶ አሰፋ 26 ዓመት 25 ዓመት አሜሪካ ይኖር እንጂ ኢትዮጵያ ውስጥ እንዳለ ሰው ህልሙ ሳይቀር ኢትዮጵያ እንደሆነ ይልቁንም ደግሞ ተወልዶ ያደገባት ጨንቻ ገዝፋ እንደምትወጣ ይናገራል። ስለ አካባቢው ታሪክም የምታውቀው አለህና እስኪ ያካፍለን።
ልጅህም በልጅነቱ መንገዱ ምራው በሸመገለም ጊዜ ከሷ ጻም ይላል መጽሐፈ ምሳሌ። እዛ ተወለደ። ልጅም ጋሞ ነው የመራው። ስለ ልቦናው 100% ጋሞ ነው። ሲጽፍ አያለኝ አንተ ፖለቲከኛ ሳትሆን መሆን ያለብህ ደራሲ ያልኩት በግልጽ ስለሚጽፍ ነው። በጋሞ ሳይኮሎጂ ልንገርህ። ጋሞ ከልጅነት ጀምሮ ወርዶ አሳውፓ እየተባልክ ነው የምታድገው። ወርዶ አሳውፓ ማለት ነው ውሸት አትናገር ነው። በየቀኑ ትገመገማለህ። ስለዚህም ስትናገር ጮክ እንድትል ትገደዳለህ። አሁን ለምሳሌ ያህል ጊዜው አጋጣሚ ፈቅዶ አዲስ አበባ ስመጣ አንድ ቀን ሽሮ ሜዳ እንሄድና በጠጅ ቤት በኩል እናልፋለን። ጫጫታ እንሰማለን። ውስጥ ብንገባ 3 ዶዚዎች ናቸው ቁጭ ብለው ሲያወሩ የምታገኛቸው። ጮክ ብለህ አውራ። ድምፅን ዝቅ ስታደርግ ቆቅ ሳሳ ይላል። ከፍ አድርገህ ተናገር። ከፍ አድርገህ መናገር ይኖርብሃል። እና ነፍሱ የደራሲ እንጂ የፖለቲከኛ አይደለም። በእሱ ላይ ያነበብኳቸውን ያየኋቸውን የለቀቃቸውን ከተመለከትኩ በኋላ ይህ ሰውዬ ብትፈልግ በሲግመንድ ፍሮይድ እና ብትፈልግ በፈለግከው የወስተርንትና አንብቧቸዋል፣ ያውቃቸዋል። ስነ ልቦናው ግን 100% የተቆረጠው በጋሞነት ነው። እና ይሄን አውቃለሁ እኔ ሳነበው ነው የሚገባኝ። አንዳንድ ያው ሌሎች ሰዎች የማይደፍሯቸውን ነገሮች ሲታቸዋል የጋሞ ስነ ልቦና ነው ብዬ የማስበው። ይህ ከህልም ጋር ያያዝከው ነገር እውነት ነው። ጋሽ አሰፋ ከዚህ ሲወጣ 50 ምናምን ዓመቱ ነው። አሁን ሲያርፍ 70 ምናምን ዓመቱ ነው። ስለዚህ እንዴት ሊለቀው ይችላል? ሊለቀው አይችልም። እና የጨንቻም ተጽዕኖ እዚህ ጋር እውነት ሆኖ ነው የሚታይኝ። ተጨማሪ ደግሞ ልብ ማለት ያለብኝ ሄደህ ብታይ መልክዓ ምድር፣ ጎጆ ቤት፣ እሱ ያደገባቸው ቦታዎች እንደዚህ ሊለዋወጡም ይችላሉ። አሁን እሱ ውስጥ ግን የራስ ዳሽን ያህል ገዝፎ ታገኘዋለህ። እንደዛ ነው የሚታየኝ።
መልካም። የህልሙና የኑሮ ሁኔታ ምናልባትም ከህይወት በላይ የገዘፉ በምንላቸው አምሳል የሚታይ ብዙ ቦታዎች ኖሮ ነገር ግን መሰረቱን የሚያውቅ በሚያመጣቸው ታሪኮች በሚጽፋቸው በሚናገራቸው ያን አጉልቶ መናገር የሚችል ሰው መሆኑም በጽሁፉም በአንደበተ ርቱነትም ይታወቃል። እንዳለ ጌታ ህልሙ ላይ ጨረፍ አድርገህ አንተም ገልጸኸዋል። እዚህ ላይ የምትለው ካለ ቅድሚያ ልስጥህ። ለስነ ጽሁፍ ማንሳት ፈልጋለሁ።
ዘነበም ካለው ጋር የሚያያዝ ነገር ወደ ተወለድንበት ቦታ የሚመራን የሆነ ስሜት አለ። ቱርጌኔቭ እትብታችን ወደ ተቀበረበት አካባቢ እንድናስብ የሚጎትተን አንዳች ኃይል አለ ብሎ ያምናል። እና የጋሽ አሰፋ ጫቦ አሰራር እኔ አሁን እንደ አንድ የፎክሎር ተማሪ የሚገርመው ነገር ፋሚሊ ሎር የሚባል ነገር አለ። እያንዳንዱ ቤት ውስጥ ምን አይነት ልማድ፣ ምን አይነት ሀሳብ አለ፣ እንዴት ነው የሚኖረው፣ እንደገና ደግሞ የህብረተሰቡ አለ። ጋሻ ሰፋ ይህንን በጣም በሚገርም ሁኔታ ያውቃቸዋል። የሱን ስራዎች እኮ አንደኛ ባህል ነክ የሆኑት አሉ። ለምሳሌ የጋሞን ማህበረሰብ ዶርዜን የሚያስተዋውቅበት መንገድ፣ ሁለተኛ የጉዞ ማስታወሻዎች አሉ። አሜሪካ ሀገር ከሄደ በኋላ ሰው እንዴት እንደሚኖር ያያቸው የሰማቸው። ሶስተኛ ደግሞ የማዕከላዊ እስር ቤት ገጠመኞቹ። እንግዲህ እንዳለ መታደል ሆኖ በሁለት ስርዓት ዘመኑ የተሰረቀ ሰው ነው ጋሻ ሰፋ ጫቦ፣ በደርግም በኢህአዴግም። እነዛን ያያቸውን የሰማቸውን ነገሮች በሚጽፉበት ጊዜ አንተ ራስህ የታሰርክ እንዲመስልህ እንዲሰማህ ካደረገ ያ ደራሲ ተሳክቶለታል። ጨንቻን እኮ ሲጽፍ የሚገርመው ያንተን ትዝታ ነው የሚጠሩት። ትዝታን ከሸለበበት ቦታ ያነቁታል። በአንድ ጊዜ ሁለት ቦታ ትሄዳለህ። እሱ የጠቀሰው ቦታ ምን እንደሚመስል ትፈልጋለህ። የተወለደበት ቦታ ቤት ውስጥ ኦሮምኛ ይነገራል፣ ገበያ ጋሞኛ ይነገራል፣ ትምህርት ቤት ደግሞ አማርኛ ይማሩታል። ጋሞነቴና ኢትዮጵያዊነቴ ተጻልተውብኝ አያውቁም። ይገርመኛል ይህ አገላለጽ። በቃ ብዙ ያሁን ያለን ክስረት አውቆታል። ሁለቱም የሚጣሉብን ሰዎች ነን፣ መኖር ያቃተን አንዱን ብቻ የመምረጥ ነገር። እሱ ሁለቱን አዋህዶ ይጽፋል። የሚገርመው ደግሞ አንዳንድ ሰዎች ሁልጊዜ ስለ ዶርዜ፣ ሁልጊዜ ስለ ጋሞ፣ ሁልጊዜ ስለተወለደበት ቦታ የሚጽፍ ይመስላቸዋሉ። በ1950ዎቹ መጨረሻ እኮ ጎጃም ተነቀለ ብሎ ሲጽፍ የጎጃምን ማህበረሰብ ወክሎና ተቆርቆሮ ነበር እና ብዙ ነው ከሱኛል የወቅሱኛል ስለሚላቸው ሰዎች እንኳን በሚጽፍበት ሰዓት ካራክተር ነው የሚስለው። የሆነ ደራሲነቱ የማመዘን ነገር አለ። ግለሰብን መሰረት አድርጎ ከሚሰጣቸው ትችቶች በዘለለ እኔ የሚገርመኝ እንዴት አየው በምን ቀን ገለጸው እንድትል የሚያደርጉ አቅሞች አሉት እና በብዙ መንገድ ልክ በተለይ ፋሚሊ ሎር የሚባለው ነገር ምንድን ነው የሚለው ነገር ማጥናት፣ ማወቅ፣ መመርመር ለሚፈልግ እንደ ጋሻ ሰፋ ጫቦ ያለ መጽሐፍ ጥሩ ምሳሌ ሆነዋል የሚል እምነት አለኝ።
እኔ አንድ ነገር ልጨምር እዚያ
ዘነበ
እንዳለ እሱን ኢንስፓየር ለማድረግ የመጀመሪያው ጋሻ ሰፋ የጥንፋ ብሎ ያለው ነገር መንፈሱን በደንብ ያነቃቃው ይመስለኛል። አንድ እሱ ነው። ሁለት ደግሞ ስራዎችን ሰብስቦ ሲያሳትሙለት የደራሽነት መንፈሱ መጥ እኔም አቅሜ የፈቀደ መጠን ባገኘው ቁጥር ጋሽ እያልኩ መንገር ወደዚህ ያመጣ ይመስለኛል። ካሰፋ የምትማረው ሁለት ትልልቅ ነገሮች አሉ። አንደኛው በጣም ይቅር ባይ ልብ አለው። ለምሳሌ ያህል የስልሳ ፈለክ መግቢያው ላይ ጠላት የለኝም ብሎ ይጀምራል። እውነቱን ለመናገር ከተፈለገ በደንብ እንጓልህና አብጠርጥረህ ማየት የምትችል ከሆነ በጸጉሩ ልክ ጠላት ያለው ሰው ነው። ምክንያቱም ፊት ለፊት ነው የሚነግራቸው። ደካማውን ደካማ ነው፣ ብርቱንም ብርቱ ነው የማለት አቅም አለው። ማውገዝ ነበረበት። አሁን ባለፈው ስርዓት 10 ዓመት ምናምን እንደዚህ ሌላው እንደዚህ ስትል የሆኑ ጫናዎች ነበሩበት። እነዚህም ሁሉ ከጠላትነት አልቆጠረውም። በሀሳብ አለመግባባት ይሄ ነገር ተፈጥሯል ብሎ ማለቱ ለእኔ ትልቅነቱን አሳይቶኛል። ሌላው ትልቅና አሳበ ሰፊ ብዬ ከምጠቅስለት ነገር አንዱ ማድነቅ የሚያየውን ነገር። ለምሳሌ እዚህ ሀገር አይገባም፣ በፍርድ ቤት ተከሶ ተፈርዶበታል። ግን ያየውን ነገር አፕሴ ሲያደርግ በጣም የደነቀኝ ምን ያህል ልበ ሰፊ እንደሆነ፣ ምን ያህል ሀሳበ ሰፊ ሰው መሆኑን ለእኔ ያሳያል።
መልካም፣ የሚያግባባ ይመስለኛል። ሀሳበ ሰፊነቱን ጠላት የለኝም ሲል የሚያሰምርበትን አስተሳሰብ ከሀሳብ ነው ግጭቱ የለውም። በመጽሐፉ የተተረኩ አብዛኞቹ ርዕሶች ሰፋ ባለ መጽሐፉ ይዘት ላይ ያተኮረ ሌላ ውይይት እንድንመለስ እፈቅዳለሁ። አሁን ለሰዓቱ የሚስማሙ አግባብ ያላቸው የተወሰኑ ጥያቄዎችን ላንሳ። ቅድም በጠቀስነው አሰፋ ጫቦ ሆይ የት ነው ያለኸው የሚለውን ጥያቄ በናፍቆት የቀረበ ደብዳቤ ጭምር ተደርጎ ይወሰድልኝ በምትለው ጽሑፍ ላይ ዋናው ርዕሱ የማይመጣን ነገር መጠበቅ ነው የሚለው መጽሐፉ በተመረቀበት ጊዜ የተነሱ ሀሳቦችን ከእናንተ ጋር እናዛምድ። በተለይ የዛሬ አንባቢ ሊረዳው የሚችል ቃላት አቀራረቡ፣ ስዕላዊ አጻጻፉ ልክ እንደሚናገር ነው የሚጽፈው ይላሉ።
እውነት ነው።
ያን አጻጻፍ ዘይ ሆኖ የማየት የመመርመር እድል ሌሎች ጸሐፊያን ዘንድ የተፈጠረ ይመስልሃል?
ውይይቱ ባሉላ ጥያቄ ነው ያበቃው። ለቀደመው ጥያቄ የሰጡትን መልስና ሙሉውን ውይይት በድረ ገጻችን ላይ እናወጣለንና እንድትከታተሉ እንጋብዛለን።